ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12528 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። የዛሬ እሁድ ጥር 7 ቀን 2009 ዓመተ ምህረት ፕሮግራማችንን የምንጀምረው በየሳምንቱ በመናገርብላችሁ የፍካሬ ዜና ይሆናል። በማስከተልም ባሳለፍነው ሳምንት ውስጥ በፍኖተ ዲሞክራሲ ተላልፈው የነበሩ ሁለት ሐተታዎችን አሰምተን የመጀመሪያው ክፍል ትግስታችን ፍጻሜ ይሆናል። አድማጮቻችን በሁለተኛው ክፍል ፕሮግራማችን ከመጻሕፍት ዓለም ዝግጅታችን ይቀርባል። በሃማ ቱማ የተደረሰው ልብ ወለድ ቀዳዳ ጨረቃ ክፍል 2ን እናሰማለን። ፍካሬ ዜና በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
የተባበሩት መንግስታት ድርጅት የሰብአዊ እርዳታ ድረገጽ ሪሊፍ ዌብ ሰኞ ጥር 1 ቀን ባወጣው ሳምንታዊ ዘገባ ቀደም ብሎ በደቡብ ምስራቅና በምስራቅ ኢትዮጵያ ቆላማ አካባቢዎች ባለው ሁኔታ ላይ ተጨማሪ መረጃዎችን በማከናተቷል። እስከ ሰኔ 2009 ዓ.ም ድረስ በተጠቀሱት አካባቢዎች 5.6 ሚሊዮን ህዝብ የምግብ እርዳታ፣ 9.2 ሚሊዮን የሚሆን ህዝብ የንጹህ አቅርቦት፣ 300 ሺህ ህጻናት በምግብ እጥረት ምክንያት የተጎዱ በመሆናቸው ተጨማሪ አልሚ ምግቦች የሚያስፈልጋቸው መሆኑን አስፍሯል። በምግብ እጥረትና በንጽህና ጉድለት የሚመጡ ተላላፊ በሽታዎች 4.4 ሚሊዮን የሚሆን ህዝብ ሊጠቃ እንደሚችልም ተሰግቷል። በምግብ እጥረት በትምህርት ቤት አለመሟላትና በትምህርት መሳሪያዎች አቅርቦት ችግር የተነሳ የ4 ሚሊዮን ህጻናት ትምህርት የተስተጓጎለ መሆኑን ጥናቱ ጠቁሟል።
በተለያዩ አካባቢዎች የሚገኙ ሰራተኞች አንድ ሳምንት ሙሉ በስብሰባት ጠምደው መሰንበታቸው ታወቀ። ወያኔ ዜጎችን በአንድ በኩል በማስፈራራት ተጽኖ በማድረግ በሌላ በኩል መማለያ በማቅረብ የእኩይ ድርጊቱ ተሳታፊ ለማድረግ በተለያዩ ጊዜያት መልምሎ አባል ያደረጋቸውና ሲመካባቸው የነበሩ ግለሰቦች የወያኔ አባል መሆን ያንገፈገፋቸው መሆኑን በመግለጽ በገዛ ፈቃዳቸው አባልነታቸውን መሰረዛቸው የሚታወስ ነው። አብዛኛው ሰው የወያኔ አባል ሲሆን ከጥቅም ጋር የተያዘ መሆኑ ይታወቃል። ወጣቶች በተለይ የዩኒቨርሲቲ ተማሪዎች የወያኔ አባል እንዲሆኑ ይገደዳሉ። ይህ የወያኔ አባልነት የማይቀበሉት ከሆነ ትምህርታቸውን ካጠናቀቁ በኋላ ስራ የማግኘት እድላቸው ቀቢጸ ተስፋ ሆኖ ስለሚቀር ሳይወዱ በግድ አባል ይደረጋሉ። ከቅርብ ጊዜ ወዲህ ግን የወያኔ አባልነት ብቻውን ስራ የማስቀጠር ኃይል እንደሌለው እየታየ ነው። በመቶ ሺዎች የሚቆጠሩ ወጣቶች ትምህርታቸውን ጨርሰው ለአመታት ስራ በመፈለግ ላይ ይንከራተታሉ። ይህ ሁኔታ ስጋት ውስጥ የከተተው ወያኔ በተለያዩ ከተሞች በጥልቅ ተሃድሶ ስም ስብሰባዎች እያካሄደ መሆኑን ተገንዝበናል። ሰራተኛው በሆድ ይገዛ ይመስል በአዲስ አበባ የተካሄዱ ስብሰባዎች ለመሰብሰቢያነት ተቀመጡት በከተማ ውስጥ በሚገኙ የወያኔ ወይም አፍቃሪ ወያኔ በሆኑ ሆቴሎች ውስጥ መፈጸሙ እያነጋገረ እንዳለም ተገንዝበናል። እነዚህ ሆቴሎች በ3ና በ4 ቀናት ስብሰባዎች በሚሊዮን የሚቆጠሩ ገንዘብ እንደሚሰበስቡ ውስጥ አዋቂዎችም ያስረዳሉ። ገንዘቡ የሚከፈለው ከመንግስት ካዝና በመሆኑ የወያኔ የጥልቅ ተሃድሶ ተጨባጭ ትርጉም የሀገርን ሀብትና ገንዘብ በእንዲህ ያለ ሁኔታ እየዘረፉ መቀርጠፍ መሆኑን በምሬት የሚያስረዱ ብዙዎች ናቸው። በየስብሰባ አዳራሾች የነበረው ሁኔታን በስፍራው ከነበሩ በተረዳነው መሰረት የውያኔ ጥልቅ ታድሶ ህዝብን በግምገማ ስም አስፈራርቶ አፈኖና ረግጦ ለመግዛት መሆኑን መገንዘብ ተችሏል። በብልሹ ስነ ምግባራቸውና በዘራፊነታቸው ሰራተኞች ዘንድ በንቀትና በጥላቻ የሚታዩት እንዲሁም ሁሌም ጠባብ የጎጥ ፖለቲካን የሚያራምዱ የውያኔ ሹሞች ስብሰባዎቹን መምራታቸው ውያኔ የነቀዘ ፖለቲካውን በማስሸበርና በማስፈራራት ለማስቀጠል እየተፈጨረጨረ መሆኑን ያገናዝባል የሚሉ በርካቶች መሆናቸውንም ማወቅ ተችሏል።
የወያኔ አገዛዝ የሹምሽር ድራማ በደረጃቱ ላይ ቀውስ ሊፈጥርበት ይችላል ተባለ። የኢትዮጵያ ህዝብ ከዳር እስከ ዳር የወያኔ አገዛዝ በስርዓት ለውጥ እንዲወገድ እየጠየቀና ተግባራዊ እንቅስቃሴ በማድረግ ላይ ባለበት ሁኔታ አገዛዙ ችግሮቹ የመልካም አስተዳደር ችግሮች ናቸው በማለት እያካሄደ ያለውን ሹምሽር ህዝቡ ሙሉ በሙሉ ያልተቀበለው መሆኑ ይታወቃል። ካድሬዎችን በገፍ ማባረርና አንዳንዶችንም ለፍርድ ማቅረብ በአንዳንድ የወያኔ ተለጣፊ ድርጅቶች ተግባራዊ ቢሆንም የሎጅ ድርጅቶች ተመሳሳይ እርምጃ ለመውሰድ ድፍረቱን ያጡ መሆናቸው ይነገራል። በአጠቃላይም ወያኔ አገዛዝ እየተወሰደ ያለው እርምጃ በካድሬዎች ላይ አለመተማመንና ፍርሃትን ያነገሰ ሲሆን አዳዲስ ካድሬዎችንም ለመመልመል አስቸጋሪ ሆኗል ተብሏል።
ግብጽ በአፍሪካ ቀንድ ዙሪያ ወታደራዊ ተሰሚነቷን ለማስፈን በማድረግ ላይ ያለችው ጥረት የወያኔን ባለስልጣኖች እያሳሰበ መሆኑን መገንዘብ ተችሏል። ግብጽ ከወያኔ ጋር በአባይ ግድብ ጉዳይ ላይ ሁሌም ላለመስማማት እየተስማማች ውስጡን ግን ወያኔን ቀለበት ውስጥ የሚያስገባ ዘመቻ ላይ እንዳለች የፖለቲካ አዋቂዎች ያስረዳሉ። ግብጽ የደቡብ ሱዳኑን መሪ ሳልቫኪርን በጦር መሳሪያ ታስታጥቃለች። ግብጽ ከኤርትራው ሻቢያ ጋር የቅርብ ግንኙነት እንዳላት ይታወቃል። በጅቡቲና በፑንትላንድ የጦር ሰፈር ለማቋቋም ማቀዷ ከተሰማ ሰነባብቷል። ግብጽ ከኡጋንዳው ሙሴቬኒ ጋር ቅርብ ግንኙነት አላት። ከሱዳኑ አልበሽር ጋር አዲስ የተለሳለሰ ግንኙነት እየፈጠረች መሆኗን ወያኔ እንቅልፍ እየነሳው መምጣቱ በስፋት አነጋጋሪ ከሆነ ሰነባብቷል። ከግብጽ ጀርባ ሀያላን ሀገራትና የአረብ ሀገራት እንደሚሰለፉ የሚታወቅ ነው። ይህ በዘፈቀደ ለፖለቲካ ሹመት ተብሎ የተገባበት የአባይ ግድብ ጦሱ እያዘገመ በመሄድ ላይ ያለውን ግጭት ሊያስከትል እንደሚችል የሚያጠራጥር አለመሆኑን የፖለቲካ ተንታኞች አበክረው ያስረዳሉ።
የወያኔ ቁንጮች በሌብነት ሊጠየቁ እንደማይገባቸው የወያኔው አሻንጉሊት ጠቅላይ ሚኒስቴር በይፋ ተናገረው በዚህ ባሳለፍነው ሳምንት ነበር። የወያኔ ቁንጮች ዋልጌ ዘራፊ በዘርና በወገን የሚሰሩ በኢትዮጵያ አንድ ዘር የበላይ እንዲሆን ያደረጉ የሥራ አጥነትን ቁጥር ያሳደጉ የጋምቤላን ድንግል መሬት አስወርሰው ያስጨፈጨፉ ከሁሉም በላይ ለመብቱ የተነሳነ ህዝብ በተለያየ ጊዜ በጭካኔው የሚታወቀው ጦራቸውን በህዝብ ላይ በማዝመት የህዝብን ደም ያፈሰሱ ለመብታቸው ድምጻቸውን ያሰሙትን ሁሉ እያፈሱ አስረው የቀጠቀጡ በርካቶችን በጨለማ እስር ቤቶች ቀንና ሌሊት እያሰቃዩ ያሉ አረመኔዎች ሆነው ሳሉ በእነሱ ላይ መረጃ የሚያቀርብ ካለ ይሞክረን ብለው መፎከራቸው ሽፍታ አይከሰስ የሚለውን ያስታውሰናል። የኢትዮጵያ ህዝብ ወያኔን ከጫንቃው ላይ አሽቀንጥሮ ለመጣል መሬት ነክሶ እየታገለ ባለበት ወያኔ ታጥቦ የማይጠራ መሆኑ እየታወቀ እታደሳለሁ እያለ የሚዘብተው ለራሱ ጦስ እያመጣበት መሆኑን በሰፊው እየተነገረ ነው። የወያኔ አሻንጉሊት ጠቅላይ ሚኒስትር ለተከሰተው የውጭ ምንዛሬ እጥረት ሴቶች ጸጉራቸውን ለሽያጭ እንዲያቀርቡ ጥሪ ማድረጉ የወያኔን ደደብነት የከሰተ ሐቅ መሆኑን በስፋት አነጋጋሪ መሆኑ ታውቋል። ወያኔ ካጋጠመው የገንዘብ እጥረት መውጫ መንገዱ ሁሉ እየተከረቸመበት ለመሆኑ ከሰሞኑ ከሚወጡ መረጃዎች መገንዘብም ተችሏል። በአምስት ዓመት ይጠናቀቃል ተብሎ የተደነፋለትን የአባይ ግድብን ለማጠናቀቅ ሌሎች 3 ዓመታት ቢጨመሩም ሊጠናቀቅ እንደማይችል ለግድቡ ቅርበት ያላቸው ያስረዳሉ። በርካታ የጋራ መገልገያ ቤቶች ግንባታ በገንዘብ እጥረት ሳቢያ መስተጓጎሉ በሌላ ምክንያት ሳይሆን በገንዘብ እጥረት መሆኑ ሀገር ያወቀው ሐቅ ነው። ወያኔ በዘንድሮ ዓመት ብድር ለመቀነስ መክፈል እንደማይችል ከብሔራዊ ባንክ የተገኘው መረጃ ያስረዳል። ይህን የውጭ ምንዛሪ እጥረት ለመቋቋም ሁሉም ባንኮች ውጪ የሚኖሩ ኢትዮጵያውያን ወደ ሀገር ቤት ገንዘብ እንዲልኩ ለማሰብ የተለያዩ ስጦታዎችን እንዲያዘጋጁ በታዘዙት መሰረት ሁሉም ባንኮች በዘመቻ መልክ ይህንን የውያኔን መመሪያ ለማሳካት መሰማራታቸው ታውቋል። አሻንጉሊቱ ጠቅላይ ሚኒስቴር የስኳር ፋብሪካዎች ከስድስት ዓመታት በላይ ለዘገዩበት ያቀረበው ምክንያት የጥናት ጉድለት እንደሆነ ሲሆን ለዚህ ጠያቂው እሱና ሌሎቹ ቁንጮ ወያኔዎች ሆነው ሳሉ አለባብሰው ማለፉ ብዙዎችን ያስቆጨ ጉዳይ መሆኑን መገንዘብም ተችሏል። እስካሁን የስኳር ፋብሪካዎቹን ገንዘብ ሙጥጥ አድርገው የበሉት እና አባይ ጻዬ ፍትህ ቢኖር ኖሮ ተቀፍደው መጠየቅ የሚገባቸው ነበር የሚል አስተያየቶች ብዙዎች ይሰነዝራሉ።
በጋምቤላ የመሬት ሽያጭን አስመልክቶ ሙስና ፈጽመዋል የተባሉ 24 ሰዎች ተይዘው በቁጥጥር ስር መዋላቸው ተገለጸ። ከታሰሩ ሰዎች መካከል ባለሀብቶች፣ ደላላዎች፣ የመሬት ይዞታ ባለሙያዎችና የመንግስት ባለስልጣኖች የሚገኙበት ሲሆን የአካባቢው የኢንቨስትመንት ቢሮ ኃላፊ የነበረው ግለሰብም የታሰረ መሆኑን የተገኘው ዜና ይገልጻል። በጋምቤላ የወያኔ ቁንጮ ባለስልጣኖች በግንባር ቀደምትነት የተሳተፉበት ከፍተኛ የመሬት ሽያጭ ምዝበራ መካሄዱ በተደጋጋሚ የተገለጸ ሲሆን በእነዚህ ላይ ግን የተወሰደ እርምጃ የለም።
በሞት አፋፍ ላይ ያለው የወያኔ አገዛዝ ከህዝቡ ተአማኒነት አግኝቶ ዘረኛ አገዛዙን ለመቀጠል እንዲያስችለው ሙስና ውስጥ ተዘፍቀዋል ያላቸውን ባለስልጣኖች ከስራ ማባረርና ማሰሩን የቀጠለ መሆኑ ታውቋል። ሰሞኑን የመንግስት ገንዘብ ለግል ጥቅማቸው አውለዋል የተባሉ ግለሰቦች ከየቦታው ተይዘው በቁጥጥር ስር መዋላቸው ሲታወቅ፣ ባለፉት ሁለት ቀናት ደግሞ የቴሌኮሙኒኬሽን መስሪያ ቤት የሪሶርስና ፋሲሊቲ ክፍል ኃላፊ አቶ አብርሃም ጓዴንና የንግድ ባንክ የመገናኛ ኃላፊ አቶ ኤፍሬም መኩሪያ በተመሳሳይ ወንጀል ተከሰው በቁጥጥር ስር የዋሉ መሆኑ ታውቋል። በተለያዩ ቦታዎች በሙስና ተዘፍቀዋል የተባሉት ለአይነት እየተመረጡ በቁጥጥር ስር ውለዋል ቢባሉም ዋነኞቹ መዝባሪዎች የወያኔ ቁንጮ ባለስልጣናትና ተባባሪዎቻቸው እስካሁን ምንም እርምጃ ያልተወሰደባቸው መሆኑ ይታወቃል።
የወያኔ አገዛዝ በመንግስት ቁጥጥር ስር ያሉ ቁልፍ ተቋማትን ለውጭ ሀገር ባለሀብቶች ለመሸጥ ማቀዱን የወያኔው ጠቅላይ ሚኒስትር ተብየው ለጋዜጠኞች በሰጠው መግለጫ አስታውቋል። የባህር ትራንዚትና ትራንስፖርት አገልግሎትን ለቻይና ለመስጠት የመጀመሪያ ዙር ድርድር መጠናቀቁን ቀደም ብሎ መዘገባችን ይታወሳል። የዜጎችን መብት ማፈኛና መቆጣጠሪያ የሆኑት እንደ ቴሌኮሙኒኬሽን የመሳሰሉ ተቋሞችን አገዛዙ ለውጭ ባለሀብቶች አሳልፎ ይሰጣል የሚል ግምት ባይኖርም አዳዲስ ቴክኖሎጂን ለማስገባትና አሰራሩን ዘመናዊ ለማድረግ በሚል ፈሊጥ እንደ ባንክ፣ አየር መንገድ የመሳሰሉ በርካታ ተቋማትን ለውጭ ባለሀብቶች በንብረትነት ለመሸጥ መታቀዱን ከውስጥ አዋቂዎች የተገኘ መረጃ ይገልጻል። የውጭ ባለሀብቶች ተሳታፊ ሊሆኑ የሚችሉበት በርካታ የኢኮኖሚ መስክ መኖሩ ግልጽ ሆኖ ሳለ ቁልፍ የሆኑ የኢኮኖሚ ተቋማትን ለባዕዳን ቁጥጥር ስር ማድረጉ ወያኔ የሀገሪቱን ንብረት ከሚያዘርፍበትና ሉዓላዊነቷን ከሚያስደፍርበት መንገድ አንዱ ነው ሲሉ የፖለቲካ ታዛቢዎች ይናገራሉ። በአፋር ብሔራዊ ክልል ከ11 ዓመት በፊት የተጀመረው የተንዳሆ የመስኖ ግድብ ከታቀደው ጊዜ በ8 ዓመት ተራዝሞና ከተያዘለት በጀት በ5 እጥፍ ጨምሮ የተጠናቀቀ መሆኑ ታወቀ። ግድቡ ሲጀመር በ3 ዓመት ጊዜ ውስጥ እንዲጠናቀቅ ታቅዶ የነበረና የግንባታው ወጪ 870 ሚሊዮን ብር ተገምቶ የነበረ ሲሆን በ8 ዓመት ዘግይቶ 5.6 ቢሊዮን ብር የፈጀ መሆኑ ታውቋል። የግድቡን ጥንካሬና ጥራት አጠያያቂ መሆኑን የሚገልጹ ባለሙያዎች ለጊዜው መራዘምም ሆነ ለወጪው ጭማሪ የተቋራጮች ልምድና አቅም ማነስ ሳይሆን ዋነኛው ምክንያት ሙስና መሆኑን ይናገራሉ። የወያኔ አገዛዝ በዜጎች ላይ እያካሄደ ያለውን አፈና አሁንም የቀጠለ መሆኑን ከያቅጣጫው የሚደርሱን ዜናዎች ይጠቁማሉ። ሐሙስ ታህሳስ 27 ቀን በባህር ዳር ከተማ የአማራ ሐኪሞች ማህበር ፕሬዝዳንት የነበረው ዶክተር ጋሹ ግንዱ ወያኔ ጸጥታይሎች ታፍኖ ከተወሰደ ከሶስት ቀናት በኋላ በባህር ዳር 09 ፖሊስ ጣቢያ ታስሮ ተገኝቷል። ከጎንደርና ከጎጃም ከተሞች ወጣቶችን ያፈኑ መውሰድ የቀጠለ ሲሆን ዮጋኔ አፈና በማምለጥ በራሃ ገብተው የትጥቅን ትግል የሚቀላቀሉትም ሆነ ወደ ተለያዩ ቦታዎች የሚሰደዱ ወጣቶች ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱ ይነገራል።
በጎንደር ህዝባዊ አመጽ ወቅት ትግሉን ታስተባብር ነበር ተብላ በቁጥጥር ስር ውላ የነበረችው ንግስት ይርጋና ሌሎች አምስት ሰዎች የጸረ ሽብር አዋጁን ህግ ተላልፈዋል ተብለው በሽብርተኝነት ክስ የተመሰረተባቸው መሆኑ ታውቋል። አፋኙ የወያኔ የጸጥታ ኃይል ላለፉት ጥቂት ወራት እነዚህን ዜጎች አስሮ በመርመራ ሲያሰቃያቸው የነበረ መሆኑንና ፍርድ ቤት ጉዳያቸውን ለማየት ለጥር 10 ቀጠሮ የሰጠ መሆኑንም ከስፍራው ከተገኘው ዜና ለማወቅ ተችሏል።
በወያኔ ለሚመራ አንድ በግብረሰናይ ድርጅት ስም የተቋቋመ ድርጅት ከእንግሊዝ ያገኘ የነበረው የገንዘብ ድጋፍ እንደተቋረጠበት በዚህ ባሳለፍነው ሳምንት ይፋ ሆኗል። ይህ የኛ በሚል ስም የሚጠራው ድርጅት የሚመራው ቀድሞ የወያኔ አፈቀላጤ በነበረችው ሰለሞን ታደሰ ሲሆን ሲቲዮዋ በዋልግነትና በማጋጠነቷ በይፋ ከፖለቲካ ሽመቷ ብትነሳም እንዲህ በግብረሰናይ ስም የወያኔን ፖለቲካ ስትቆምር በመደረሱና ይህንን ጉዳይ አስመልክተው ኢትዮጵያውያን ባደረጉት የማጋለጥ ዘመቻ የእንግሊዝ መንግስት የሚያደርገውን የገንዘብ ድጋፍ እንዲያቆም ያሳደሩት ጫና ለውጤት መብቃቱ ታውቋል። ብዙዎች እንደሚሉት እንዲህ ያሉ ዘመቻዎች ማለትም ወያኔዎች በግብረሰናይ ድርጅት ስም የይስሙላ ድርጅቶችን እያቋቋሙ እንደከበሩበት የማጋለጡ ዘመቻ በስፋት ሊካሄድ እንደሚገባው በርካቶች አስተያየታቸውን ይቸራሉ።
ሐሙስ ጥር 4 ቀን በጎንደር ከተማ በቀበሌ 16 ቸቸላ ተብሎ በሚጠራው ቦታ የሰዓት ቃጠሎ ተነስቶ የቀበሌውን ጽፈት ቤት ያቃጠለ መሆኑ ታውቋል። የቃጠሎ መነሻ ምን እንደሆነ ባይታወቅም በሰው ህይወት ላይ ያደረሰው ጉዳት እንደሌለ ተስፋው የደረሰን ዘገባ ይገልጻል። ማክሰኞ ምሽት በዚሁ ከተማ በቀበሌ 18 በኢንታሶል ሆቴል በፈነዳ ቦምብ አንድ ሰው ህይወቱን ሲያጣ 19 ሰዎች በጽኑ መቁሰላቸውና ከነዚህም 3ቱ ለህይወታቸው አስጊ ሁኔታ ላይ መሆናቸውን የተዘገበ ሲሆን የወያኔ ባለስልጣኖች በጸረ ሰላም ኃይሎች የተፈጸመ ድርጊት ነው ከማለታቸው በስተቀር እስካሁን ማን እንደፈጸመው አልታወቀም። የወያኔ አገዛዝ በአስቸኳይ ጊዜ አዋጅ ሰላምን ያሳፈነ መሆኑን መጠነ ሰፊ ፕሮፓጋንዳ ቢነዛም የነባራዊ ሁኔታ ገጽታ ግን ያልተረጋጋና የህዝብን ኃይል በአስቸኳይ ጊዜ አዋጅም ሆነ በሌላ ማፈን እንደማይቻል ያሳያል።
በጎንደርና በባህር ዳር ከተሞች በተለያዩ አካባቢዎች ቦምቦች መፈንዳታቸውን ተከትሎ ሁለቱም አካባቢዎች በከፍተኛ ውጥረት ውስጥ መሆናቸው ከስፍራው የደረሱን መረጃዎች ይገልጻሉ። ከፍተኛ ቁጥር ያላቸው የወያኔ ታጣቂዎችም በሁለቱም ከተሞች የተሰማሩ ሲሆን በሰላማዊ ሰዎች ላይ የሚያካሄዱትም አፈናና ግድያ ተጠናክሮ የቀጠለ መሆኑን ይነገራል። ረቡዕ ጥር 3 ቀን በባህር ዳር ሁለት ወጣቶች በወያኔ የጸጥታ ኃይሎች የተገደሉ ከመሆኑም በላይ በሁሉም የከተማው አካባቢዎች በርካታ ሰዎች ከቤታቸውና ከሥራ ቦታቸው እየታፈኑ ታስረዋል። አካባቢዎቹ ለጸጥታ አደገኛ ናቸው ከሚል ግምት አዲስ አበባ የሚገኘው የአሜሪካ ኤምባሲና ሌሎች የውጭ አገር ተቋማት ዜጎቻቸው ወደ ባህር ዳርና ጎንደር እንዳይንቀሳቀሱ መምከራቸው ይታወሳል።
የወልቃይት የማንነት ጥያቄ ኮሚቴ አባላት ጉዳይ ሐሙስ ጥር 4 ቀን በፌደራል ፍርድ ቤት የቀረበ ቢሆንም በዳኞች እጥረት ምክንያት ለጥር 13 ቀን ተቀጥሯል። ከ13 ተከሳሾች መካከል 6ቱ አዲስ አበባ በመሆናቸው ፍርድ ቤት የቀረቡ ሲሆን ኮሎኔል ደመቀና ሌሎቹ ጎንደር እንደሚገኙ ተነግሯል። በታህሳስ 19 ቀን በአቃቤ ሕግ በሽብርተኝነት የተከሰሱ ቢሆንም እስካሁን ድረስ የክሱ ግልባጭ አልደረሳቸው መሆኑ ታውቋል።
ጥምቀት በዓልን በመጠቀም ህዝቡ የተቃውሞ ድምጹን ሊያሰማ ይችላል የሚል ስጋት ያደረበት ወያኔ በየከተሞች ከፍተኛ ቁጥር ያለው ወታደር እያከማቸ መሆኑን ማወቅ ተችሏል። በአዲስ አበባ በየዓመቱ ለታቦቶች መሄጃ ቀይ ምንጣፎችን በየመንገዱ የሚያነጥፉ ወጣቶች በዘንድሮ ዓመት አብዛኞቹ በወያኔ ደህንነትና ጋዚ ጦር የተደበደቡ መሆናቸው ታውቋል። በዚህም በዓሉ ካሁኑ ጥላ እንዳጠላበትና ምዕመናኑም ስጋት እንዳደረባቸው ሰምተናል። በተለይ በየዓመቱ በጎንደር ለየት ባለ ሃይማኖታዊና ባህላዊ ስነ ስርዓት የሚከበረው ይህ ታላቅ በዓል እንደወትሮው ሊከበር እንደማይችልና በተለይ ባህላዊ የጭፈራ ስነ ስርዓቶች በቀጥታ ወያኔን ለማውገዣነት ሊውሉ እንደሚችሉ ከስፍራው ያገኘነው መረጃ ያስረዳል። ይህን የህዝብ አስተያየት የሚያጠናክረው በባህር ዳርና በጎንደር ከፈነዱት ቦምቦች ቀደም ብሎ በሁለቱም ከተሞች የህዝብ ደም በፈሰሰባቸው ከተሞች ጭፈራና ዳንኪራ እንዳይደረግ ማስጠንቀቂያ አስተላልፈው የነበረ ሲሆን ቦምቦቹም የፈነዱት የወያኔ ካድሬዎች በሚያዘወትሩባቸው የጭፈራ ቤቶች መሆኑን የጥምቀት በዓልን አከባበር አሳሳቢ አድርጎታል።
ዳር ወር አጋማሽ አንስቶ የጨመረ በመሄድ ላይ ያለው ቅዝቃዜ በተለያዩ አካባቢዎች አደጋ ያደረሰ መሆኑን ተገንዝበናል። በደጋማነት የሚታወቁ አካባቢዎች የእንስሳና የሰው ህይወት እየቀጠፈ መሆኑን ለማወቅም ተችሏል። ይህ ቅዝቃዜ በተለይ መኖሪያ ቤት የሌላቸውና በየጎዳናው ላይ የሚኖሩትን ለተለያዩ የሳምባ በሽታዎች እንዳጋለጣቸው ከመታወቁም በላይ ጥቂት የማይባሉ የጎዳና ነዋሪዎች በቅዝቃዜው እየሞቱ መሆናቸው ታውቋል። በደብረ ብርሃን፣ በሞላሌ፣ በመንዝ፣ በጩንቻ፣ በዋካ፣ በሞቻ፣ በጊዶሌ ወዘተ የቅዝቃዜው መጠን እየጨመረ በመሄዱ በሰው ህይወት ላይ የሞት አደጋ ማድረሱን መረዳት ተችሏል። በደብረ ብርሃን የውሃ ቧንቧዎችና ቆጣሪዎች ቅዝቃዜው ውሃውን ወደ በረዶነት በመለወጡ መፈንዳታቸውን በአካባቢው ከሚኖሩ ነዋሪዎች ተገንዝበናል። ወያኔ ጎዳና ለሚኖሩ ዜጎች ጊዜያዊ መጠለያና የሌሊት አልባሳት መስጠት ሲገባው በዝምታ ማለፉ ብዙዎችን እያስቆጣ መሆኑን ተገንዝበናል።
የወያኔ አገዛዝ ከጥቂት ወራት በፊት በቁጥጥር ስር አውሏቸው የነበሩትን 3 የግብጽ ዜጎች የለቀቀ መሆኑን የግብጽ የውጭ ጉዳይ ሚኒስቴር አስታወቀ። የግብጽ መንግስት ሰዎችን ለማስፈታት ለወራት ያህል ጥረት ማድረጉንና ምንም ክስ ሳይመሰረትባቸው መለቀቃቸውንም ገልጿል። የግብጽ መንግስት ባለፈው ህዳር ወር የውጭ ጉዳይ ሚኒስትሩን ወደ ኢትዮጵያ ልኮ ከወያኔ ባለስልጣኖች ጋር በጉዳዩ ላይ ውይይት እንዲደረግበት ማድረጉም አይዘነጋም። የወያኔ አገዛዝ ሰዎችን ለማገትም ሆነ ለመልቀቁ ምክንያት የሚሆን ምንም መረጃ አልሰጠም።
የኡጋንዳው ፕሬዝዳንት ሚስተር ሙሲቪኒ የመጀመሪያ ልጃቸውን የፕሬዝዳንቱ ልዩ አማካሪ አድርገው መሾማቸው ታወቀ። በቅርቡ ከብርጋዴር ጀነራል ወደ ሜጀር ጀነራል እንዲያድጉ የተደረገው የሙሲቪኒ የመጀመሪያ ልጅ የፕሬዝዳንቱን ቦታ እንዲተኩ ሁኔታዎች እየተመቻቹ መሆናቸው ተነግሯል። የፕሬዝዳንቱ ልዩ አማካሪ በመሆንና የቀን ተቀን የመንግስቱን ስራ በመስራት እውቀትና ልምድ ያገኛሉ ተብሏል። ላለፉት 31 ዓመታት በስልጣን ላይ የቆዩት ሙሴቪኒ በቅርቡ በወታደራዊ ተቋም ውስጥ ከፍተኛ ሹምሽሮች አድርገዋል። የወታደሩን ዋና አዛዥ ከስልጣናቸው አንስተው የሥራ ሚኒስትር ያደረጓቸው ሲሆን ባለፈው ህዳር ወር በአካባቢው ንጉሥና በተከታዮቻቸው ላይ ጥቃት ፈጽሞ በርካታ ሰዎችን አሰቃቂ በሆነ መንገድ የገደለውን ወታደራዊ አካል የኡጋንዳ ወታደራዊ ተቋም ዋና አዛዥ አድርገው ሾሟቸዋል።
የወያኔ አገዛዝ ኢትዮጵያን ወደ ባልባ አድርጎና የኤርትራን መገንጠልም ደግፎ ቀውስ ከፈጠረባት ጀምሮ በዚሁ አጥፊ ጎዳና መንጎድ አልተወም ያሉ ክፍሎች ወያኔ በአሁኑ ጊዜ ኢትዮጵያን በከፋ አጣብቂኝ ውስጥ እየከተታት ነው ብለዋል። የወያኔ ብልሹ ፖለቲካ ወይም አውቆ አጥፊ እርምጃዎች የአረቦችን የበላይነት በአፍሪካ ቀንድና በቀይ ባህር አካባቢ ማስፈኑ እንደ ምሳሌ ተጠቅሷል። ይህንን የበላይነት ለመያዝም ቻይናና ጃፓን በጅቡቲ ሆነው ውድድር ላይ ናቸው ተብሏል። ሳውዲ አረቢያ ከወያኔ ተጠግታ ግብጽን ለማጥቃት ስትሻ ግብጽና ኡጋንዳ በበኩላቸው የወያኔን የአባይ ግድብ እቅድና በደቡብ ሱዳን የበላይነትን ፍለጋ በመቃወም ላይ ናቸው። በሌላ በኩል ደግሞ ግብጽና ኤርትራ መቀራረባቸው እየታየ ነው ያሉት አዛቢዎች ወያኔ ላለበት የውጭ ምንዛሪ ችግር ሳውዲና ቃታር እንዲደርሱለት በይፋ ለምኗል ብለዋል። የበርበራን ወደብ እጠቀማለሁ ባይ ወያኔ ሶማሊላንድ ከቃታር ጋር ተወዳጅታ በአለ 5000 ሜትር አየር ማረፊያዋን ስታስረክብ መታዘብ ተገዷል። በዚህም በዚያም ኢትዮጵያ በጠላቶቿ አጣብቂኝ ውስጥ እየገባች ነው የሚሉ የምስራቅ አፍሪካ ፖለቲካ ባለሙያዎች ወያኔ ኢትዮጵያን የሚጠቀም አቋምና የውጭ ፖለቲካ ሊይዝ ስለማይጠበቅ የኢትዮጵያ ችግሮች እየተባባሱ መሄዳቸው የሚጠበቅ ነው ብለዋል። አድማጮቻችን የፍካሬ ዜና ፕሮግራማችን በዚሁ ይጠቃልላል። ህብረት ስንል ሽግግር ስንል የሁሉም ግምገማና እይታ አንድ ቢሆን ኖሮ ብዙዎች የፖለቲካ ችግሮች በቀላሉ በተፈቱ ነበር እንዲያውም ባልተከሰቱም ነበር ማለት እንችላለን እውነታው ግን ይህ አይደለም ግመል በኮሚቴ የተሰራ ፈረስ ነው እንደሚባለው ትንታኔና ድምዳሜ በየቀሉ እየሆነ እየተቃረነም ውዥንብርም ግጭትም መፈጠሩ የሚያጅበን ሆኗል ህብረት ያቃተውም ቀርቶ ስለ ህብረት ግንዛቤ ለየቀል የሆነውም በዚህ የተነሳ ነው። ህብረት ስንል ሽግግር ስንል ያለንን ግንዛቤ ለማስረዳት ብዙ ጊዜ ሞክረናል። በተለይ ስለ ህብረት አያሌ ጊዜያት ማብራሪያ ማቅረባችንም የሚታወቅ ነው። ፋሽስቱ ደርግ እንኳን መስታይ የህብረት ጥሪውን ሊሰግዱለት በፈለጉ ምክርና ግፊት በኢትዮጵያዊነት መሰረት መሆኑን በተደጋጋሚ ባወጣም ጊዜ የሰጠ ነው ምላሽ በበቂ ማብራሪያ ሆኖ በተገኘ ነበር ወያኔም ደደቢት ሆኖ ሲቧርቅ የዘረ ቡርዣ ጸረ አሜሪካ ኃይሎች ህብረት ሲልም ስህተቱን በሰፊው አሳይተን ህብረት መመስረት የሚገባው በሀገር ወዳድ ኃይሎች መሆኑንም በዝርዝር አስረድተን ነበር ወያኔ ስልጣን ከመያዙ በፊት ስለ ሽግግር ሲስ ደግሞ ስለ ጸረ ወያኔው ህብረት እንዲሁ ሊያሰባስብና ሊያታግል በሚችል ደረጃ ለማስጨበጥና ቀና ጎዳና ለማስያዝ ሞከረናል ኢዲሃቅና ኢዲሃህም ለዚህ ምስክር ናቸው ግና አሁንም ቢሆን ስለ ህብረትና ሽግግር ግንዛቤና እንከስቃሴው የተዛባ ነው ብንል ስህተት አይሆንም ህብረት ስንል ለምንና በምን መሰረትና ቋም ነው ለሚለው መልስ መስጠት እንዳለብን ግልጽ ነው ህብረት ለምን ያስፈልጋል ለሚለው መልሱ የታወቀ ነውና ብዙ ጊዜ የምናጠፋበት አይሆንም ህብረት አስፈላጊነቱ በጋራ ጠላት ላይ በጋራ ለመረባረብ በሆኑም ይታወቃል ተከፋፍሎና ተለያይቶ በጠላት ከመጠቃት ክንድን አጠናክሮ በጋራ ጠላትን ማጥቃት መሻሉና አስፈላጊ መሆኑም አያጠራጥርም። ስለዚህ ህብረት ለድል አስፈላጊ ይሆናል። እንዳልነው ግን ማንን ለማጥቃትና ለማስወገድ በሚለውም ላይ ግልጽ የሆነ ግንዛቤ መቅደም አለበት። ወያኔ ላይ እናብር እንነሳበት ስንል የለም ወያኔ ጋር እንግባባ እንተቃቀፍ የሚሉት ጋር ህብረት ከ ቶም ሊታሰብ የሚችል አይሆንም ማለትም ህብረት ወያኔን ለመጣልና ላንዴም ለሁሌም ለማስወገድ ነው ማለት ነው የህዝብ ትግል አላማ ወያኔን መጣል ነው ማዳን ማቀፍ አይደለም ስለዚህ በወያኔ ላይ ድል ከፈለግ ግባችን ከሚከልሱና ከሚበርዙ ጋር አብሮ መቆሙ አስቸጋሪና የማይሆንም ነው በዚህ ታሪካዊ ወቅት ህዝብ አብሮ ሲነሳና በወያኔ ላይ አመረሮ ሲታገል የሚፈልገው ህብረት ይህን ቆራጥነት የሚከልስና የሚያደበዝዝ ሳይሆን የሚያጠናክር መሆን አለበት ማለትም ከጸረ ወያኔ ህብረት ውጭ የሚታሰብ የለም ማለት ነው። ባለፉት 25 አመታት ወያኔ ለድርድርና ለውጥ ጆሮ እንደማይሰጥ ታዝበናል የተለወጠ የለም። ስለዚህ ትግላችን ጸረ ወያኔ ህብረታችን ጸረ ወያኔ መሆኑ አያስገርምም። ወያኔ ሰፊ ድጋፍ አለውና እንቀፈው የሚሉ ከሃዲዎች ሆኑ ክልልና አንቀጽ 39ን ሰጥቶናልና እንተባበረው የሚሉ ገንጣዮች ሆኑ አለ ወያኔ ስልጣን ባለቤትነት ሀገር ሰላም አታገኝም የሚሉን ቀንደኛ ወያኔዎችም ጭምር ከህብረት ጥረቱ መለየት እንዳለባቸው ምንም አያከራክርም። ህብረት ከማን ለሚለው መሰረታዊ ጥያቄ ህብረት ለምን አላማና ግብ የሚለውን መልስ ያገኝ ይገባዋል ማለት ነው። ስለዚህ ህብረት ስንል ከወያኔዎች ጋር ሳይሆን ወያኔን ጠላት ማለት ከተሳናቸው ጋር ሳይሆን ወያኔ የሚጠቃና የሚወገድ ጠላት ነው ከሚሉት ጋር ነው። የሀገር ተጨባጭ ሁኔታ ግድ በሚለው መሰረት ህብረት መፍጠር ተገቢ ነው። ለዚህም ነው ኢህአፓ ለምሳሌ ካደሙትና ወንጀል ከፈጸሙበት ሳይቀር ለደርግ ውድቀት ሲል በኢዲሃቅ ያበረው። በኢሪያ ምስረታም ከተሰለፉት 14 ኃይሎች ሁሉ ጋር ልዩነት ያልነበረው አይደለም። ህብረት ሲመሰረት ግን በዋናው ጠላት ላይ ያተኩሮ መለስተኛ ልዩነቶችን ወደ ጎን መተው በሚለው መርህ መሰረት ነው። የሆነ ድርጅት ህብረት በኔ መርሃ ግብር መሰረት ወይም በኔ መሪነት ስር ካለ የሚፈጠር ህብረት አይኖርም። ከተሞከረም መጨረሻው አያምርም። ስለዚህ ሁሉን ወይም አብዛኛውን የሚያስማማ በሚለው ላይ ትኩረት ሰጥቶ መነሳት ወሳኝ ይሆናል። ለኢትዮጵያ የሚበጀው የህብረት ሌላ መሰረት ኢትዮጵያዊነትና የኢትዮጵያ አንድነት ነው። ይህ ክቡር ጽንሰ ሐሳብ ወደ ጎጥና ክልል ደረጃ የሚወርድና የሚዘቅጥ አይደለም። ህብረት ስንል ኢትዮጵያን እንደ አገር ለመታደግና ለማዳንም ስለሆነ የኢትዮጵያን አንድነት መቼምና ከቶም በጥያቄ የሚገባ አይሆንም። ኢትዮጵያን ለግንጠላ ለማመቻቸት ወይም ለመሸንሸን በር በሚከፍት ደረጃ ህብረት ምስረታ አገርን መካድ ነው። ሊደገፍ ሳይሆን ሊወገዝ የሚገባው ነው። ዛሬ የግንጠላ ጽንፈኞች እርስ በርስ በብሔረሰብ ደረጃ ቢደጋገፉ መጨረሻው ኢትዮጵያን ለጥፋት ለመዳረግ እንጂ ሌላ አይደለም። አንዳንድ ቡድኖች ለምን ከኢትዮጵያውያን ኃይሎች ጋር ማበሩ ከብዷቸው ከግንጠላዎች ጋር መተቃቀፉ ቀናቸው? ለምንስ በአማራና በክርስቲያን ደምና አስከሬን ላይ ነጻ ግዛታችንን እንመሰርታለን ከሚሉ ጋር መሞዳመድን ፈለጉ መረጡ? የዚህ መልሱ ያለውን ውዥንብርና ቀውስ የሚያስረዳን ይሆናል። የካህዲዎችና የግንጠላዎች መንጋ ዛሬ በባዕድ አገሮች ሲሰባሰብ የዚህ መልእክቱና እንደምታው የሚጠፋን አይደለም። አገራችንን ለመጉዳትና ለማጥፋት ነው። ከዚህ ሁሉ አመታት ተመክሮ በኋላ ለኛ የማይጠፋ ነውና ሁሉም ራሱን አገር ወዳድ ያለ ነው ማለት እንዳልሆነ ነው። ስንቶቹ ራሳቸውን ኢትዮጵያዊ ያሉ ኃይሎች ሀቁ ሲመረመር ወይ የወያኔ መጋዣዎች ናቸው ወይ ለሻቢያ አድረዋል ወይ ለጸረ ኢትዮጵያ ባዕዳን ሎሌዎች ከሃዲዎች ናቸው። ይህ ተራው ግዘት ወይም አንዳንድ የፖለቲካ መሐይሞች ሊሉ እንደሚፈልጉት ስድር ሳይሆን ሀቁን ቁልጭና ግልጽ አርጎ ማቅረብ ነው። ባጭሩ ህብረት ስንል ከጸረ ወያኔ ኃይሎችና ከኢትዮጵያ አንድነት ፍጹም አማኞች ጋር ብቻ ነው ማለታችን ነው። የሽግግር መንግስት ጽንሰ ሐሳብ እንደ ህብረት እንዲሁ ማጠየቂያው አንድ ነው። ልዩ ልዩ ኃይሎች አሉና ወደ ዲሞክራሲ ለውጥ ጉዞው ሁሉን አቀፍ ሽግግርን ይጠይቃልናም ነው። የሀገራችንን ውስብስብ ችግር ሰላማዊና ዲሞክራሲያዊ መንገድ መፍትሄ መስጠት የሚቻለው ሁሉንም የህብረተሰብ ክፍሎችና ኃይሎች በማሳተፍ ነው። ይህን መሰረት በማድረግ ነበር ኢህአፓ ጊዜያዊ ህዝባዊ መንግስት ሲመስረት ብሎ የታገለው። አንድ ባለነፍስ ኃይል የህዝብን ድል ቀምቶ የራሱን ብቸኛ የበላይነት ማስፈኑ መፍትሄ አይሆንምና ሁሉንም ድርጅቶችና የህብረተሰቡን ክፍሎች ያሳተፈ ጊዜያዊ መንግስት መመስረቱ አማራጭ የለውም በሚል አምባገነን መኮንኖች ይህን እምቢ ብለው የራሳቸውን ወታደራዊ አገዛዝ በመመስረታቸው ለዚያ ሁሉ ቀውስና ደም መፍሰስ ምክንያት ሆነው አገራችንን ለገንጣዮች አስረከቡ። ሽግግር የሚያስፈልገው ሰፊ ህዝባዊ ተሳትፎ እውን ሆኖ አገርን በጋራ ወደ ዲሞክራሲያዊ በሚወስድ ጎዳና ለመጓዝ ነው። የአገራችንን ውስብስብ ችግር አንድ ድርጅት ብቻ ይፈታዋል ማለቱ ስህተት እንደሆነ የምናየው ነው። የህዝብ ብቸኛ ተጠሪ፣ ብቸኛ ወኪል የሚሉ እብሪተኛ ድርጅቶች ሁሉ መሳሳታቸው ድብቅ አይደለም። ድርጅቶች በህብረት ከሰሩ አላስፈላጊና ጎጂ ቅራኔ ሆነ ሽኩቻን ሊያስወግዱ እንደሚችሉት ሁሉ የሽግግር ሂደትም ከመጣ ለለውጡም አብረው ሊሰለፉ መቻሉም በግምት የሚገባ ይሆናል። በአሁን ወቅት ተገቢውን የሽግግር ሂደት ህልውና እንዳይኖረው ለማድረግ ወያኔም የውጭ ኃይሎችም እየተሯሯጡ ናቸው። አገር ወዳድ ኃይሎችን ያገለለ የሽግግር ሂደትን ወያኔም አሜሪካም ሻዕቢያም እየገፉ ናቸው። በመሆኑም ቅጥረኞቻቸው በዚህ በዚያ የሽግግር መሰባሰብ በሚል መደረግ መወሰድ ያለበትን እርምጃ እያደናቀፉ ናቸው። በሽግግር ሊታቀፉ የሚችሉት ኃይሎች አፍቅሮ ወያኔ ያለቀቃቸውና በኢትዮጵያ አንድነት የማያምኑ መሆን ከቶም የለባቸውም። በዚህ በዚያ በተለይ በባዕድ አገሮች ባሉ ቡድኖች የሚደረገው የሽግግር ተብዬ ሩጫ በአብዛኛው የማይበጅና የማይሳካም ነው። ከዚህ አልፎ ግን እንደ 1983ቱ የኢትዮጵያን ዕጣ ፈንታ ባዕዳን እንዲወስኑ ልንተውላቸው መጠበቅ የለበትም። ይህን በተመለከተ አሜሪካ በተለይ የቆዩ ቅጥረኞቹን አሰልፎ የጀመረውን ሻጥር በግንዛቤያችን ማስገባትና ከጥቅም ውጭም ለማድረግ በህብረት መጣራችን ቀነ ቀጠሮ የማይሰጠው ነው። ኢትዮጵያ አገሬ ብሎ የተነሳውን ህዝብ ወደ ጎጥ ለማውረድ የተጀመረውን ሴራም ውድቅ ማድረግ ይጠበቅብናል። ህብረት ለኢትዮጵያ፣ ሽግግር ለኢትዮጵያ አንድነትና ዴሞክራሲ። በዚህ ላይ ቅንጣትም ውዥንብር ከሰፈነ ኢትዮጵያን ይጎዳል። دل ایتوپیا هز ایتوپیا اندن نتوا تکبرو تلاتو چوان تا چند فالیچ
دفاق انا درس ملس وقا نقل يا ايتوبيا حزب تغل رجم غزو يتغوازا بزوم مسواتنت يتكفل كزي يدرس تغل نو زارم كفتنيو مسواتنت يتكفل بت يالم نو زباوي ناغراوي تغل يميقارط هيدت ايدلم تقل مبت بتنفق بتهوني توسط بتشاس هون مبت بتكبر بتبرد سبنا بانس أراوي درجة عدقو بميبارو حقرو توسط جمر يكايدال كزي بترفا يمدابك الراني بتوقر بتهوني تا يسولج كتفترغار قب قبوني كتلال يه مسلو قب قبقن تفتران باق بابو يزو لسولجوش بميتك منقد لمتكم انجي بسولجوش مال ياللون مدباوي كراني لمفتات عيدا لم يه اونت سلونم نو هزباوي تقل يماك وارت هيدت نو يمي بالو تقل براسو بتعم وسبسب نو يا وسبسب النتو واننا من نشا بتك ارانيوش مال يمي كايد كفتنيان نا وانناك ارانين ከዝቅተኛ ቅራኔዎች ጋር አካቱ የያዘ በመሆኑ ጭምር ነው። ይህንን መሰል የቅራኔዎች አቀማመጥን አብጠርጥሮ አለማወቅ በቅራኔዎች አፈታት ላይ ትልቅ ተጽዕኖ ይኖረዋል። ይህ ማለትም ዋነኛው ቅራኔ በቅድሚያ ካልተፈታ ሁለተኛና ዝቅተኛ ቅራኔዎችን መፍታት ያዳግታል። ሀገራችንን እንደ ምሳሌ ስንጠቅስም ዋነኛው ቅራኔ ከወያኔ ግፈኛና ዘረኛ ገዢ ቡድን ጋር ያለው ቅራኔ ነው። የኢትዮጵያ ሕዝብ ወያኔ ይገርሰስ ብሎ ለአመጽ ሲነሳ የዚህ መሆን ዛሬ በደልና ግፍ እየፈጸመበት ካለው ወያኔዊ አገዛዝ ለመገላገል ብቻ ሳይሆን ለሚቀጥለውም ሽግግር ሁነኛ መሰረት ለመጣል የሚቻለው በዚህ ጉዞ ውስጥ የተቃዋሚዎችን የህብረት ትግል መገንባት ሲቻል ነው። በቅርብ ጊዜ ከተለያዩ ተቃዋሚ ነንባዎች አካባቢ እንደሚሰማው አመጹ ተዳክሟል፣ ወያኔ ተቆጣጥሮታል። ወያኔ እስርና ግድያውን የበለጠ ስላፋፋመ ህዝቡ ተስፋ የመቁረጥ ዝንባሌ እያሳየ ነው ወዘተ የሚሉት ተበራክተዋል። እነዚህም ተከፍተው መታየት ይኖርባቸዋል። የመጀመሪያዎቹ በእውነትም ወያኔ የሚጠሉ ቢሆንም ያላቸው ንቃተ ህሊና ይህንን ሁኔታ የወያኔን የማጭበርበር ፕሮፓጋንዳ ለማየት ስላላስቻላቸው ነው። ሁለተኛዎቹ ክፍሎች ደግሞ ተማረን አወቅን ተመራመርን የሚሉ ቢሆኑም ለሆዳቸውና ለኢዲሞክራሲያዊ ስልጣን የሚሽቀዳደሙ ለባዳን ጥቅምና ተልኮ የቆሙ ወያኔን ጠግኖ በስልጣን ለማቆየት አጃቢ ለመሆን የተሰለፉ ናቸው። እነዚህኛዎቹ ለጊዜው ስልጣን ላይ አይሆኑ እንጂ ከወያኔ ባልተናነሰ ደረጃ ህዝባዊ አመጹን እየጎዱ ያሉ የውስጥ መዥገሮች የብብት ስር እባቦች ናቸው። በሶስተኛዎቹ ደረጃ የሚመደቡት ባዕዳን የምዕራቡ አገሮች ናቸው። ወያኔ ስልጣን ላይ በነሱ ድጋፍ ከወጣ ጀምሮ በመሳሪያ አቅርቦት የእሱን አፋኝና አረመኔ ፖሊሶችና የጦር ኃይሎች በማሰልጠን መጠን የለሽ የመዋለ ንዋይ አቅርቦት ሲያደርጉለት ቆይተዋል። በኢትዮጵያ ህዝብ ላይ የፈረዱት ፍርድ በዚህ ብቻ ተወስኖ የቀረ አይደለም። በእነዚህ አገሮች የሚገኙ የሰብአዊ መብት ተቋሞች ጭምር በመቶ ሺህ ስለሚቆጠሩ፣ በወያኔ የተለያየ እስር ቤት ስለሚሰቃዩ፣ በወያኔ ጥይት ስለረገፉ ዜጎቻችን መድረሻቸውና ደብዛቸው ስለጠፉ ወገኖቻችን ከወያኔ ግፍና ግድያ ለማምለጥ በየባሩ ሰምጠው ስለቀሩ ወጣት ልጆቻችን በየአረብ ሀገር በዘይት እየተቀቀሉ በካራ ስለሚታረዱ እህቶቻችን ሲያወሩም ሆነ ሲያወሱም አይሰማም። ሰው እንደ ሰባዊነቱ በሰውነቱ መከበር እንዳለበት በየትምህርት ተቋሞቻቸው በየዩኒቨርሲቲዎቻቸው ጭምር የሚሰበክ ቢሆንም ስለ ሀገራችን ህዝብ በወያኔ አማካኝነት መብቱ መጓደሉና መረገጡ የዜና ማሰራጫዎቻቸው ጭምር ሲተነፍሱ አይሰማም፣ መንግስቶቻቸውም ጭምር። በምዕራብ አገሮች እየተደገፈ ዳር የደረሰ ህዝባዊ አመጽ የተሳካበት ዴሞክራሲ እውን ሆኖ የታየበት የታሪክ ዘመን እስካሁን አልታየም። የአረብ አገሮችን የቅርብ ጊዜ አመጽ እንዴት እንዳሰናከሉት፣ የላቲን አሜሪካን የግራ አመጽና እንቅስቃሴ እንዴት እንዳከሸፉት፣ የእምዬ አፍሪካን አገሮች በአምባገነን ገዢዎች እንዴት እንዳጥለቀለቋት ማየቱ ብቻ በቂ ነው። ዴሞክራሲያዊ ስርዓትን መደገፍማ ለነሱ ምን ይጠቅማል? እኛም አውቀናል፣ ጉድጓድ መሰናል ያልነው ገና ከጥንቱ ነው። ህዝባዊ አመጽ የድዎች አመጽ ነው ያልነው ገና ከጅምሩ ነው። ለነሱ ለምዕራቡ ጥቅም ማስጠበቂያ የሚሹት አምባገነናዊ ስርዓትን ነው። በአራተኛ ደረጃ የሚጠቀሱት ጸረ ህዝባዊ አመጽ ክፍሎች ጠባቦችና ትምክተኞች ናቸው። አንድ የፖለቲካ እንቅስቃሴ እኔ ካንተ እሻላለሁ ወይም እበልጣለሁ የሚል ጉንጭ አልፋ ንትርክ ውስጥ ከገባ አቋሙን መመርመር ተገቢ ነው። ብልጫውን ደግሞ በትግል ታሪኩና ለትግሉ ካለው የዓላማ ጽናት አኳያ ማቅረብ ከፈለገም ይህንን መመርመር የሚገባው ግዴታ ነው። በእኛ አመለካከትና እምነት ግን ጥበትና ትምክት ህዝባዊ ትግልን ጎጆዎች ናቸው። ሁለቱም የጽንፈኝነት አመለካከት ህዝብን በዴሞክራሲያዊና ሀገራዊ አመለካከት አያዩ። መስፈርታቸውም ሆነ አቋማቸው የኔ ብሔር የበለጠ ተጨቁኗል፣ የኔ ብሔር አባል ብዙ ነው፣ የኔ ብሔር የመማር ዕድል ተነፍጓል፣ ለመሬትና ማዕድናት በብዛት ያሉት በኔ ክልል ነው ወዘተ ዝርዝሩ ብዙ ነው። የአንድን ህዝብ እኩልነት ከፈለግን ደግሞ በህዝቦች እኩልነት ላይ ተመሰረተ ሀገራዊ ሉዓላዊነትን በቅድሚያ መቀበል ግዴታ ነው። የሀገርን ሉዓላዊነት ሳይቀበሉ ለህዝብ እኩልነት መቆምና ለዲሞክራሲ መታገል የሚታሰብ አይደለም። ዛሬ በአገራችን ያለውን ሁኔታ ስናየው ሁሉም ጠባቦች ግን ለዲሞክራሲ እንታገላለን ይላሉ። የሀገር ሉዓላዊነት ባልተከበረበት ዲሞክራሲ መታገል ምን ማለት ነው ብለን ስንጠይቃቸው እንደ ሰጎን አናታቸውን ጉድጓድ ውስጥ ይቀብራሉ። ሁሉንም አሞኝቶ ለግንጠላ መንገድን ማዘጋጀት ይሏል ይህ ነው። ለሁሉስ በዚህ መስመር ለመጓዝ ማን ፈቀደላችሁ? ህዝቡስ በየትኛው ጉባኤ መረጣችሁ ሲባሉ አሁንም መልሱ ዝምታ ነው። ህዝብ ባጠቃላይ ግን ለመብቱ መሟላትና ለሀገራዊ ነጻነቱ ትግሉን ቀጥሏል። ትግሉን ያቋረጠበትም ጊዜ የለም። ባለፉት የታሪክ ዘመናትም በጋራ ታግሎ በጋራ የሀገሩ ነጻነት አስከብሯል። ዛሬም ወያኔን እየታገለ የሀገሩ ነጻነትና ዲሞክራሲያዊ መብቱን ለመቀዳጀት በጋራ እየተፋለመ ነው። ከዚህ ህዝብ መዋለዳችን ያኮራናል እንላለን። ከጎን ቆመን እንታገላለን። ወደፊትም በዚሁ መንገድ እንቀጥላለን። እስከዛሬም የተጎዳችው ኢትዮጵያችን ነች እንጂ አንድ ጎሳ አይደለም። የጎሳን መጎዳትና አለመጎዳት ማሳመን ያስቸግራል። ለኢትዮጵያ ህዝብ ግን ኢትዮጵያ ጥያቄ ስር ገብታ አታውቅም። በሰሞኑ ተቋሚ ነን በሚሉ ሰፈር እየተራገበ ያለው ወሬ ወያኔ እያደረ እየተናከረ የበለጠም ህዝብን እየፈጀ በመምጣቱ አመጹ ተዳክሟል። ህዝቡም በአመጹ ቀጣይነት ላይ ተስፋ እየቆረጠ መጥቷል የሚል ነው። በቂ የንድፈ ሐሳብ ግንዛቤና መሰረት ያጣ አባባል ሆኖ ነው እንጂ የህዝብ አመጽ አንድ ጊዜ ከጀመረና ሰፊውን ህዝብ ከዳር እስከ ዳር ሊያነሳሳ ከቻለ የሚቋረጥ ጉዳይ አይደለም። አንድ ጊዜ ቀዝቀዝ ሌላ ጊዜ ሞቅ እያለ ወደ ነበልባልነት መለወጡ አይቀሬ ነው። ታጋይ ክፍሎም ደፋ ቀና ደረስ መለስ ወጋ ነቀል እያለ ዛሬ ጠንካራ መስሎ የሚታየውን ጠባብና ዘረኛ ጸረ ኢትዮጵያ የወያኔ ቡድን እየመነመነ ወደ ከርሰ መቃብር መወርወሩ አይቀሬ ነው። ዛሬ የአመጹ ቀዳሚ ተግባሮች ምን መሆን አለባቸው? ዛሬ አመጹ ያለበትን ደረጃ ስንመረምር ወሳኝ ጊዜ ላይ መድረሳችንን መገንዘብ ከባድ አይሆንም። በዚህ መሰሉ ጊዜም ትክክለኛ የስትራቴጂና የታክቲክ መንገድ መከተል ደግሞ ግዴታ ነው። የዓለም ህዝቦች ታሪክ እንደሚያሳየን ስትራቴጂና ታክቲክ ተለያይተው የሚታዩ አይደሉም። በብዙ መንገድ የተያያዙና የተሳሰሩ ናቸው። በአንዳንድ አገሮች ትግል በገጠር ይጀምራል፣ በሌሎች አገሮች ደግሞ በከተሞች ይጀምራል። ሁልጊዜ ግን አመጹ በከተሞች ተገባዶ ያልቃል። በዋናነት ዋናው ከተማ ሲያዝና ጨቋኝና ግፈኛው መንግስት ሁኔታውን መቆጣጠር ተስኖት ከፖለቲካው ወንበር እንዲወርድ ሲገደድ ማለት ነው። የጨቋኝ ገዢዎች ከስልጣን መሰናበት በሁለት መንገድ ሊታይ የሚችል ነው። የመጀመሪያና የሚመረጠው መንገድ ጨቋኝ ገዢዎች ፈቃደኝነትን አሳይተው ሽግግሩ በሰላም ሲያልቅ ነው። የዚህ መሆን በቀጣይነት የደም መፍሰስን የንብረት መውደምን ያስወግዳል። የዚህ መሆን ግን ብልህነት ለሀገርና ለህዝብ አሳቢነትን ከሁለቱም ወገን የሚጠይቅ ነው። ወያኔ ለህዝብም ሆነ ለሀገር አሳቢነት ሲፈጠርም ጀምሮ በገደማው ያልደረሱ ለሱ ባድ ሆነው የኖሩ ናቸው። ከመስረታው ጀምሮ ኢትዮጵያና ህዝቦቿን አምሮ የሚጠላና የሚፈራም እርኩስ መንፈስ በመድር ላይ በብቸኝነት የቀረ ሳጥናኤል ነው። ወያኔ ከመስረታው ጀምሮ ያለውን የቆሸሸ ታሪኩን በንቶ ስልጣን ላይ ከወጣ ጀምሮ የሰላምን በር ዘግቶ ኑ ሞክሩኝ እንዳለ ነው። ዛሬ ጊዜው ቀንህን ጠብቅ እንሞክራለን ለሚሉት በአማራጩ ብቻኛ መንገድ ላይ የምንመክርበት ወቅት ነው። ይህም ሀ በትላልቅ ከተሞች ያለውን ህዝብ ማደራጀት። ማንኛውም ህዝባዊ ትግል ከታለመው ዓላማ ለመድረስ መደራጀት እንዳለበት ግልጽ ነው። በሌላው አቋያ መደራጀት ንቃትና ስነ ምግባር ዲሲፕሊን የተያዙ ናቸው። የሚደራጀው ህዝብ ብቻ ሳይሆን የሚያደራጁት ድርጅቶችም ትግሉ በደረሰበት ደረጃ የበለጠ መደራጀትና በማንበብና በመወያየት ንቃተ ህሊናቸውን ማሳደግ ይጠበቅባቸዋል። ውስጣዊ አለመግባባቶችን በአግባቡ ለመፍታት በራሱ የንቃተ ህሊናን እድገት የሚጠይቅ ነው። ድርጅታዊ ሚስጥሮችን፣ ሰነዶችን በአግባብ በጥንቃቄ መያዝ፣ የሚገባቸውን ንብረቶች ሁሉ በአግባቡ ለመያዝ ስነ ምግባራዊ እድገትን ጠያቂ ነው። ለ የመታጠቅና የማስታጠቅ ጥያቄ። ኢትዮጵያን ከውስጥም ሆነ ከውጭ ጠላት መከላከል የሚጀምረው እዚያው ኢትዮጵያ ውስጥ ነው። ለዚህ መሆን ህዝብን በሞላ የሚያጠቃልል ብሔራዊ ስትራቴጂ ያስፈልጋል። ሰፊው የኢትዮጵያ ህዝብም ሀቀኛ ተቋሚዎች ወያኔ ካለመሳሪያ ከስልጣን እንደማይወገድ ከተገነዘቡት ቆይቷል። በተቻለ መጠን ህዝብን ማስታጠቅ ወሳኝ ነው። በከተሞች መሳሪያ በየቦታው ማከማቸት ያስፈልጋል። ይህ መሆን ያለበት በድርጅት አባሎች እጅ ነው። ዛሬ እንደሚታየው በገጠሩ የመሳሪያ ግብግብ እየተፋፋመ ነው። ለገጠር ትግሉም ተጨማሪ መሳሪያ ማስገኘት ከወያኔ ጋር ያለውን የኃይል ሚዛን ማዛባት ይቻላል። የተለያየ አመለካከት ተቋሚ ነን በሚሉት ሰፈር የሚሰማ ቢሆንም የኢትዮጵያ ህዝብ ከወያኔ ጋር የገጠመውን ግብግብ በድል መወጣቱ የማይቀር ጉዳይ ነው። ድል ምን ጊዜም የሰፊው ህዝብ ነው። የኢትዮጵያ ህዝብ ያቸንፋል።
Oh, my God.